ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረዋል ከአሜሪካ ድምፅ። ኢትዮጵያውያን ወጣቶች በእምቅ ችሎታቸውና ፈጠራዎቻቸው ለራሳቸው ብለውም ለማህበረሰባቸው እርባና ያላቸውን ስራዎች እየሰሩ ይገኛሉ። አንዳንዶቹ የፈጠራዎቻቸው እድሜ ረዝሞ ለትልቅ ደረጃ ሲደርስ፣ የአንዳንዶቹ ደግሞ ከድጋፍና ክትትል ማነስ በአጭሩ ሲቀጭ ይታያል። ዛሬ ምሽት በተለይ በቴክኖሎጂ ፈጠራና የንግድ ሀሳብ ብቅ ካሉ ወጣቶች ጋር ቆይታ ይኖረናል። ወጣቶችን ለማገዝ የተቋቋሙ ማህበራት ሚናንም በጥቂቱ እንሰማለን። የወጣቶች የቴክኖሎጂ ፈጠራዎችና የንግድ ሀሳቦች ዘለቄታ እንዲኖራቸው የሚያግዙ ሀሳቦችም ይደመጣሉ። እንደምን አምሽታችኋል። በድጋሚ ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ደግሞ ብርሃን ኃይሉ ናት። ወደ ቀዳሚ መሰናዱ እንሻገር። ቀድመን የምንተዋወቀው የቴክኖሎጂ ፈጠራ ውድድር አሸናፊውን እግዜር ያውቃል አየለን ነው። እግዜር ያውቃል የግብርና ተረፈ ምርቶችን ወደ ኃይል ምንጭነት በሚቀይር ፈጠራው የነጋድራስ የንግድ ፈጠራ ውድድር አሸናፊ ነበረ። ከፈጠራ ስራውና ተያያዥ ጉዳዮች ላይ ያደረግነው ቆይታ የጀመረው አሸናፊ ስላደረገው ጉዳይ ከሚያብራራበት ነው።
በነጋድራስ ውድድር ላይ ተወዳድሬ ሁለተኛ የወጣሁበት ፕሮጀክት ወይ ፕሮዳክት ሜካኒካል ብሪኬት ፕሬስ ይባላል። ሜካኒካል ብሪኬት ፕሬስ ማለት የሜካኒካል ኢነርጂን በመጠቀም የተለያዩ የግብርና ተረፈ ምርቶችን ለምሳሌ እንደ ቡና ገለባ፣ እንደ ሩዝ ገለባ፣ እንደ ሰሊጥ ገለባ ያሉትን በከፍተኛ ፕሬዥርና ሙቀት ፐንች በማድረግ በማጣበቅ የድንጋይ ከሰልን ወይም ደግሞ የተለያዩ ፊውሎችን የሚተካ አማራጭ አረንጓዴ ኢነርጂ የሚያመርት ማሽነሪ ነው።
ይህን የፈጠራ ስራ እንድትጀምር መነሻ የሆነ ጉዳይ ምንድን ነው? በአካባቢ የምታየው ችግር ነው ወይንስ ከሌሎች ሀገራት የተረዳኸው ልምድ ነው? ምን ነበረ መነሻው?
ወይል መነሻው ባክግራውንድ ሜካኒካል ኢንጂነሪንግ ነው። የሜካኒካል ኢንጂነሪንግ ተማሪ በነበርኩበት ወቅት የዛሬ 11 ዓመት ገደማ አንዱ የምንወስደው ኮርስ ኦልተርኔቲቭ ኢነርጂ የሚባል ኮርስ ነው እና በዛ ኮርስ ላይ የተለያዩ ሀገር ተሞክሮዎችን የግብርና ተረፈ ምርቶችን ሪሳይክል ተደርገው እንደ አማራጭ ኢነርጂ የሚቀርቡበትን የተለያዩ ቴክኖሎጂዎችን እንማር ነበር። ሰው አንዱ ቴክኖሎጂ ይሄ ቴክኖሎጂ ነበር። በተለይ በህንድ ሀገር፣ በቻይና ሀገር በከፍተኛ ደረጃ የግብርና ተረፈ ምርትን ወደ አማራጭ ኃይል በመቀየር ተግባር ላይ የዋለ ቴክኖሎጂ ነው። እነሱ ጋር አዲስ አይደለም፣ እኛ ሀገር ግን አልተለመደም። ይሄ ነገር እኛ ሀገር ቢመጣ በየአመቱ ከተለያዩ የግብርና ሴክተሮች የሚመነጩትን በብዙ መቶ ሺህ ቶን የሚቆጠሩ የግብርና ተረፈ ምርቶችን አንዳንዶቹ ወደ ወንዝ ይጣላሉ፣ አንዳንዶቹ ይቃጠላሉ፣ አንዳንዶቹ ከፍተኛ የሆነ የቦታ ጥበት፣ የአካባቢ ብክለት እያስከሰቱ ይገኛሉ። አሴም ታይም ደግሞ ከፍተኛ የሆነ የኢነርጂ የኃይል ፍላጎት በተለይ ለሙቀት አፕሊኬሽን፣ ለቦይለር፣ ለፋብሪካዎች፣ ለኢንዱስትሪዎች ስላለ በአንድ ድንጋይ ሁለት ወፍ እንደሚባለው ላይክ የዌስቱንም ማኔጅመንት የቆሻሻ አስተዳደር ችግሩንም በአንድ በኩል መቅረፍ፣ በሌላ በኩል ደግሞ በኢንዱስትሪዎች ብሎም በምግብ ማብሰል ላይ ያለውን ከፍተኛ የሆነ የኃይል ችግር ማሟላት ይቻላል የሚለውን ነገር ተገነዘብኩ። ሰው ከዛ በኋላ ከፍተኛ የሆነ ፍላጎት አደረብኝ ይህን ማሽነሪ የማምረት የመፈብረክ የተለያዩ አይነት ጥናቶች እያደረግኩ በኢንጂነሪንግ ስራ ውስጥም በቅጥርም በአማካሪነትም እየሰራው ጎን ለጎን ግን ይሄ ነገር መሰራት የሚችልበትን አማራጭ እያየው ነበር።
ብዙ ጊዜ እንግዲህ የፈጠራ ባለሙያዎች ጭንቅላታቸው ውስጥ የሚስሉት ህልም አለ። እንደገና ወደ ነባራዊ ዓለም ያንን ነገር ይዘው በሚመጡበት ጊዜ የሚገጥሟቸው የመጀመሪያ ምላሾችና የሚገጥሟቸው የመጀመሪያ ተግዳሮቶች ሲያቀዛቅዟቸው ይታያል። አንተ ወደፊት እንድትገፋ ያደረገህ ምን ነበረ? መጀመሪያ ላይ ያገኘሃቸው ምላሾች ምን ይመስላሉ? በጀመርከው ስራ እንድትቀጥል የገፋፉ ጉዳዮች ምን ነበሩ?
ችግሩ በጣም የጎላ ነው በሁለቱም በኩል። አንደኛው እንደምታውቀው ኢትዮጵያ በግብርና ላይ ዲፔንድ ያደረገች ሀገር ናት። ለምሳሌ የቡና ሴክተር ብንመለከት ሀገሪቷ በዋነኝነት ኤክስፖርት የምታደርገው ምርት ከፍተኛ የሆነ ገለባ ያመነጫል። ለምሳሌ ኢትዮጵያ በአመት 500 ሺህ ቶን ከ300 እስከ 500 ሺህ ቶን ቡና ኢትዮጵያ ታመርታለች። በተመሳሳይ ይሄ በሚመረትበት ልክ ከ300 እስከ 500 ሺህ ከ500 ሺህ ቶን በላይ የሆነ የቡና ገለባ በእያንዳንዱ የቡና እርሻ ይራገፋል ማለት ነው። ቡናው ሲወጣ ገለባው ይራገፋል። ይሄ የሚራገፈው ገለባ አብዛኛው ምንም ጥቅም ላይ እየዋለ አይደለም፣ ከ90% በላይ ማለት ይቻላል። ሰው ወንዝ ላይ ይጣላል ወይ ተሰብስቦ ይቃጠላል። ሰው ሄዴክ ነው። እና በተለያየ አጋጣሚ በዚህ ሴክተር ውስጥ ካሉ ሰዎች ጋር ስገናኝ ምንም ጥቅም የሌለው ነገር እየተከማቸባቸው ነው። ሰው እንደዚህ አይነት ቴክኖሎጂ ቢኖር እንፈልጋለን፣ ወደ ኤነርጂ የሚቀይር ወደ ፊውል የሚቀይር እያሉ ፍላጎታቸውን ያሳውቁኝ ነበር። በተመሳሳይ ደግሞ ሀገሪቷ ለኢነርጂ ለፋብሪካዎች ኢንዱስትሪዎች ላይ የሚያደርጉበት ለስቲም ኢነርጂ ከፍተኛ የሆነ ፊውል ኢምፖርት ታደርጋለች፣ ሄቪ ፈርነስ ኦይል የሚባል ማለት ነው። እና ይሄ በዶላር ነው ኢምፖርት የሚደረገው። በጣም ዋጋው ከጊዜ ወደ ጊዜ እየጨመረ ነው ያለው። ሰው ኢንዱስትሪዎችም ከፍተኛ የሆነ የፕሮዳክሽን ኮስታቸው ላይ ቻሌንጅ እየሆነባቸው ነው። ሰው ይሄ ትልቅ ግልጽ የሆነ መፍትሄ የሚፈልግ ችግር ስለሆነ የፈጠራ ስራ በደንብ አድርጌ ኤክስኪዩት ባደረገው በደንብ ተቀባይነት እንደሚኖረው እርግጠኛ ነበርኩ ማለት ነው። ሰው ፖዘቲቭ ነገሩ ነው ሞር የሚጎላው። ተግዳሮት ያው ብዙ አይነት ተግዳሮቶች አሉ። በዋነኝነት ያው ቴክኖሎጂው ትልቅ ኢንቨስትመንት ይጠይቃል። ፕሮቶታይፕም ሲሰራም ሲመረትም ሰው ኢትዮጵያ ውስጥ ይመረትም ሲባል እና በዛ መንገድ ተመርቶ ማስተዋወቁ ከፍተኛ የሆነ ፋይናንስ ይፈልጋል። ሰው ይሄ የፋይናንስ ተግዳሮት ነው ቤዚካሊ እያለፍንበት ያለ ነው።
ኢትዮጵያ ውስጥ በተለያዩ የዜና አውታሮች እንዲሁም በተለያዩ የመረጃ ምንጮች ላይ የተለያየ ፈጠራ ይዘው ብቅ የሚሉ ወጣቶችን እናያለን። የተወሰኑት የተወሰነ መንገድ ይሄዱና ወደኋላ የመመለሱ ነገር አለ። አንዳንዶቹ ደግሞ ገፍተው ትልቅ ቦታም ሲደርሱ እናያለን። በአጠቃላይ በኢትዮጵያውያን ዘንድ እነዚህን ወጣቶች የበለጠ በትልቅ ደረጃ ላይ ይቀመጡ ዘንድ መደረግ የሚገባው ነገር ምንድን ነው?
ሁለት ምላሾች አሉኝ። በዋነኝነት መጀመሪያ በፈጠራ ስራ የተሰማሩ ሰዎች ላይ ብዙ ጊዜ የማስተውለውን ነገር እኔንም ጨምሮ ሁሉንም ይመለከታል። አንደኛ የፈጠራ ስራ ሲሰራ በየትኛውም የዓለም ክፍል የየትኛውም የኢኮኖሚ መሰረት የእድገት መሰረት ኢኖቬተሮች ናቸው። ለምሳሌ እነ ጃፓን እነ ኮሪያን ብንመለከት የተለያዩ ቴክኖሎጂ ኢኖቬሽኖችን የሚያመጡ ኢኖቬተሮች፣ የፈጠራ ስራ ባለሙያዎች ሀሳባቸውን ወደ ፕሮዳክት ቀይረው አዲስ ነገር ሲያመጡ ኢንቨስተሮች እዛ ፕሮዳክት ላይ ኢንቨስት እያደረጉ ወደ ትልቅ ካምፓኒ በማደግ በእንደዚህ አይነት ሁኔታ ነው አሁን ያለው ሞደርን ሲቪላይዜሽን የተገነባው። ሰው የፈጠራ ስራ በጣም አስፈላጊ ነገር ነው ለአንድ ሀገር። ግን ምናለ አሁን የፈጠራ ስራ ላይ የተሰማሩ ሰዎች በደንብ ማጤን አለባቸው። የሚሰሩት የፈጠራ ስራ ተጨባጭ የሆነ ፕሮብሌም ሶልቭ ያደርጋል የሚለውን ነገር ከዚህ ነው መጀመር ያለበት። ፕሮብሌሙ ሪል ነው ወይ የሚለውን ከዛ ከፕሮብሌሙ በኋላ መፍትሄው የሚያመጡት መፍትሄም ትክክለኛ ነው የሚለውን ነገር መጤን አለበት። ከዛ በኋላ ደግሞ ራሳቸው አቅም አላቸው ወይ ለዛ ፈጠራ ስራ የሚያስፈልገው እውቀት የቴክኒካል ኖሌጅ ወይ ደግሞ ያን ቴክኒካል ኖሌጅ ከሌላቸው እንኳን አይዲያው እንኳን ካላቸው ቴክኒካል ኖሌጁ ያለው ሰው በቲማቸው ውስጥ ማካተት ይኖርባቸዋል። ሰው ይሄ በፈጠራ ስራ ላይ ባሉ ሰዎች መስተካከል ያለበት ነገር ይሄ ነው ብዬ አምናለሁ። ሌላ ትልቁ ተግዳሮት ያው የፈጠራ ስራን የሚያበረታቱ ኢንቨስተሮች ሀገራችን በሚያሳዝን መልኩ የላትም። ላይክ የፈጠራ ስራ ላይ ኢንቨስት አድርገው ያን ፈጠራ ስራ ሰፖርት አድርገው ወደ ቢዝነስ እንዲቀየር የሚያበረታቱ ኢንቨስተሮች ኢትዮጵያ የላትም። ሰው ይሄ ነው በጣም ትልቁ ችግር። ምንድነው የፈጠራ ስራው በደንብ ወደ ማስ ፕሮዳክሽን እንዲገባ በደንብ በአሪንዲ በሪሰርች ወቅት ገና እንዳለ ከፍተኛ የሆነ ኢንቨስትመንት ያስፈልጋል። ሶ በሚያሳዝን መልኩ በዋነኝነት እኔ ማስተውለው ብዙ ኢንቨስተሮች አንድ ከውጭ የሚገባ ፕሮዳክት ሀገር ውስጥ ማምረት የሚችሉ ሰዎች ይያሉ ባለሙያዎች ይያሉ እነሱን ሰፖርት አርገው ከነሱ ጋር አብሮ በመስራት ያንን ማሽን ወይ ያንን ፕሮዳክት ሀገር ውስጥ ከማምረት ይልቅ በጣም በረከሰ ዋጋ ከቻይና በማስመጣት ማከፋፈል ላይ ነው በብዛት ፎከስ የሚያደርጉት። ሶ ይሄ የፈጠራ ስራን በጣም ኢትዮጵያ ውስጥ እንዳይንሰራፋ በተለይ ከፕሮዳክት ቤስ የሆኑ ነገሮች ጋር ተግዳሮት የሚሆነው ይሄ ነው። ሶ ለምሳሌ አንዱ ሰው ሌትሴይ በጣም ኃይል ቆጣቢ ባትሪ ድንጋይ ኢትዮጵያ ውስጥ ኢኖቬት አደረገን በል ሰው ያን ኢኖቬት ያደረገውን ሰው ያን ነገር በብዛት የሚያመርትበትን ነገር ከማመቻቸት ይልቅ ተመሳሳይ አይነት ባትሪ ከቻይና በርካሽ ዋጋ አምጥተው ማከፋፈል ነው በብዛት ፎከስ የሚያደርጉት። ሰው ያለ ኢንቨስትመንት ደግሞ የኢኖቬሽን ስራ በደንብ ሊያደግ አይችልም። ሰው ይሄ ነው ትልቁ ተግዳሮት ብዬ እኔ እያስተዋልኩ ያለሁት።
አሁን ይዘኸው የመጣኸው የፈጠራ ስራ እንግዲህ የሰዎችን ትኩረት ይዞ የዳኞችንም ልብ ገዝቶ ለአሸናፊነት አብቅተውሃል። የመጪው ዘመን ህልምህ ምንድን ነው? ይህንን የጀመርከውን ስራ በማስቀጠል ረገድ
ምንድን ነው? ምንም አይነት ስራ ሲጀመር ጥናት ያስፈልጋል። ያ ነገር ይሆናል አይሆንም የሚለው ነገር እና እኔ በምሰራበት ሴክተር ጥናት አድርጌ እነኚህ ግብርናን ተረፈ ምርት ወደ ኦልተርኔቲቭ ኢነርጂ መቀየር የሚችሉ ማሽነሪዎች ኢትዮጵያ ውስጥ መመረት እንደሚችሉ እርግጠኛ ሆኜን የጀመርኩት ሰው በመጪው ዘመን ላይ የተለያዩ የግብርና ተረፈ ምርቶችን ወደ አማራጭ ኢነርጂ ኮንቨርት የሚያደርጉ ማሽነሪዎችን ኢትዮጵያ ውስጥ በማምረት ሀገራችን ውስጥ ያለውን የኢነርጂ ፍላጎት በተለይ ምግብ ለማብሰል እና ለፋብሪካ ለኢንዱስትሪያል አፕሊኬሽን የሚሆነውን የኢነርጂ ፊውሎችን በተለያዩ ቦታ የሚመነጩ ተረፈ ምርቶችን የሚቀይሩ ማሽነሪዎችን በማምረት ከፍተኛ የሆነ ሰስቴናቢሊቲን ማረጋገጥ ነው።
እጅግ በጣም አመሰግናለሁ። እግዜር ያለው ያሰብከው ሁሉ እንዲሳካ እመኝልሃለሁ። ሀሳብን ስላጋራህን፣ ለአድማጮች ለተመልካቾች ልምድህን ስለነገርክልን በጣም ነው የማመሰግነው። መልካም ሁሉ ግጠምህ። በድጋሚ በጣም አመሰግናለሁ።
በጣም አመሰግናለሁ።
አድማጮቻችን ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ቀደም ብለን ከእግዜር ያለው አየለ ጋር ቆይታ አድርጌያለሁ። ስሙን አሳስቼ ነበረ፣ ስለዚህ ይታረምልኝ። ቀደም ብለን ያነጋገርነው የቴክኖሎጂ ፈጠራ ባለሙያው እግዜር ያለው አየለ ነበረ። ወደ ተከታዩ ዝግጅታችን ስንሻገር እንስራ የሸክላ ስራ ማህበር ከ400 በላይ ሴቶች የሸክላ ምርቶች የሚያመርቱበት ማዕከል ነው። በማዕከሉ ለተለያዩ አገልግሎቶች የሚውሉ የሸክላ ውጤቶች ይመረታሉ። ለሀገር ውስጥና ለውጭ ገበያ እንዲሆኑ ተደርገው የተዘጋጁ የሸክላ ምርቶች ከአፈር ዝግጅት ጀምሮ እስከ መጨረሻ ውጤት በእጅ ተሰርተው ለገበያ የሚቀርቡበትም ነው። የማህበሩ አባላትን የስኬት ጉዞና ተግዳሮት ኬኔዲ አባተ በመቀጠል ያስቃኝናል።
ለቡና ማፍያ የሚያገለግለው ጀበና፣ ለምግብ ማብሰያና መመገቢያ የሚያገለግሉት ድስት፣ ምጣድና የሸክላ ሳህንን የመሳሰሉት እንዲሁም ለአበባ መትከያና ለጌጣጌጥ የሚውሉ የሸክላ ውጤቶች የሚመረቱበት ስፍራ ነው እንስራ የሸክላ ስራ ማህበር። በማህበር የተደራጁ የሸክላ ባለሙያ ሴቶች ሁሉንም አይነት የሸክላ ውጤቶችን አስውበውና አሳምረው ያመርታሉ። ጽጌ ማርያም እምዬ ከሸክላ ስራ ባለሙያዎች አንዷ ናት።
ይህ ሙያ የጀመርኩትን ከልጅነት የጀመረ ነው ከእናቴ ጋር። ያው እነሱም ሸክላ ስለሚሰሩ አብሬ እል ነበረ። ሙያውን የለመድኩትን ከእናቴ ነው፣ ከእሷ ነው ለምጄ። የራሴን ህይወት ደግሞ ስጀምር ያው ተምረክ የሚሆን ነገር ሲሆን ወደ አማራጭ ስራ ቦታ ትገባለክ። ስለዚህ አንድ 7 ዓመት ምናምን ሆነኛል አሁን የራሴን ብዬ ከጀመርኩትኝ ይሄንን ማለት ነው።
አንድ የሸክላ እቃ ተመርቶ ለአገልግሎት እስኪበቃ በርካታ ሂደቶችን እንደሚያልፍም ታስረዳለች።
አንድ ጀበና ለመስራት ያው ሰው እንደ የአቅሙ ነው የሚሰራ። 5ም 2ም 3ም ሊሰራ ይችላል። ግን ያንን ለማጠናቀቅ ክረምት ከሆነ 1-15 ቀን ይፈጃል። ግን እንደዚህ አሁን ፀሐይማ ንፋስ ካለው ሳምንት ይፈጃል እስከ ማቃጠል ያለው ፕሮሰስ ማለት ነው። ጊዜ ይወስዳል። አሁን ይሄ አሁን የሚሰራው የትናንትና ነው። ይሄን ከጨረስክ በኋላ ከስር የሚስተካከል ማፈፍ የሚባል ነገር አለ። ከታች ታፍፎ እንደገና ደግሞ ነገ ይነፍስበታል። ከነገ ወዲያ ነው ወደ ፀሐይ የሚወጣው። ካልነፈሰበት ይሰበራል፣ ከዛ ይዳጎሳል። ከዛ በኋላ ወደ ማቃጠያ የሚገባው ነው። ጀበና ሲባል ገበያ ላይ ሲወጣ ጀበና ተወደደ እንደዚህ ክትፎ ማንደጃ ምናምን ተወደደ እንዳይሉ እኛንም እንዲረዱ በቃ ፕሮሰሱን በደንብ መረዳት አለባቸው ነው የምለው ነው።
ሁለት ልጆቿን ጨምሮ ቤተሰቧን በዚህ ስራ እንደምታስተዳድርም ጽጌ ማርያም ገልጻለች። ገነት አሰፋ ደግሞ የእንስራ ማህበር ሰብሳቢ ናት። የማህበሩ ሲያሜ የሸክላው ጤት የሆነው እንስራና አብረን እንስራ የሚል ሁለት ትርጓሜ እንዳለው የምትገልጸው ገነት በአሁን ወቅት ከ400 በላይ ሴቶች በማህበሩ የተለያዩ የሸክላው ጤቶችን በማምረት ላይ እንደሚገኙ አብራርታለች።
ማህበሩ 303 አባሎች አሉት። የማህበሩ አባሎቹ ነው አብረው መስራቾቹ አብረው ነው የሚሰሩ። በስራችን ደግሞ የተቀጠሩ ቅጥር ሰራተኞች ወደ 128 ሴቶች ሰራተኞች አሉና ምንሰራቸው ስራዎች ሰፊ ናቸው። ማለት እንደምታየው በጣም ለመተንተን ይከብዳል። እንደው ለምሳሌ ትንሽ አንዱ ለሶስት ካወራ የተለያዩ አበባ ባዞች አሉ፣ ሳህኖች አሉ፣ ሻማቃዎች አሉ፣ የአበባ መትከያ፣ የአበባ ደረቅ አበባ ማድረጊያ፣ የፍም ጥብስ የሚጠበስበት ብዙ የላዛኛ ምናምን በጣም ብዙ ናቸው። ለመዘርዘር በጣም ነው የሚከብደው። ቤቱንም ስታዩት ደግሞ ብዙ ምርቶች ናቸው ያሉት እና ከዛ በተጨማሪ ሰው በሚፈልገው ዲዛይን አምጥቶ ስዕል ሊሆን ይችላል፣ የሴራሚክ ስራዎች ሊሆን ይችላሉ። በዚህ አይነት ሰሩልን ቢሉ ማንኛውንም እቃዎች እንሰራለን ማለት ነው።
እያንዳንዱ የማህበሩ አባል በስራው ልክ የየራሱን ምርት ሽያጭ ገቢ የሚያገኝ ሲሆን ምርቶቻቸውን የሚሸጡበት መደብርም በ2012 ዓ.ም በአዲስ አበባ ከተማ አስተዳደር በተዘጋጀው በዚያው በማህበሩ ቅጥር ግቢ ውስጥ በተገነባው ህንፃ ውስጥ ይገኛል።
የገበያችን ሁኔታ እኛ ኤክስፖርት ባናደርግም ኤክስፖርት የሚያደርጉ አብረውን ከኛ ጋር የሚሰሩ ሰዎች አሉና ለነሱ የተወሰነ ይሸጣል። ሱቁ እንደምታዩት በጣም ትልቅ ሱቅ ነው። እዚህ ያለ አንድ ሱቅ ደግሞ አድዋ ፒያሳ ጋር ያለው ሱቅ እዛ አንድ ሱቅ አለን። በተረፈ ለቤት፣ ለሆቴል፣ ለተለያዩ ቦታ ክፍለ ሀገር እየመጡ የሚወስዱ ለምሳሌ አርባር ሁል ጊዜ እኛ ቤት በጣም የተጨናነቀ ነው። ከክፍለ ሀገር የሚመጡ ይኖራሉ። ከዚህ ደግሞ እየወሰዱ እያተረፉ በሌላ በየሱቁ ምናምን የሚሸጡ ይኖራሉ እና ከዛ ከተረፈ ግን ገበያም ወስደንበት መርካቶም ሊሆን ይችላል፣ ሾላ ሊሆን ይችላል፣ የተፈለገበት ቦታ ወስደን የምንሸጥበት አግባብ አለ ማለት ነው።
እርሷም እንደ ሌሎቹ የማህበሩ አባላት ሁሉ የራሷን የሸክላ ስራ እንደምትሰራ የገለጸችው የማህበሩ ሰብሳቢ ገነት አሰፋ ከልጅነት እድሜዋ ጀምሮ በስራው ላይ መቆየቷንና በዚህም ውጤታማ እንደሆነች ታስረዳለች።
ሸክላዬን በጣም በፍቅር ደስ ብሎኝ የምሰራው ስራ ነው። የወር ደሞዝተኛ ከሚያገኘው ደሞዝ በላይ አገኛለሁ እንጂ ከዛ በታች አላገኝም እና አክብረህ የሰራኸው ስራ ማንኛውንም ነገር ጥሩ ዋጋ ያስከፍልሃል። ስራን ምንድን ነው ከኛ የሚጠበቀው? አክብረን ወደን መስራት ብቻ ነው። ያን ካረክኩ እግዚአብሔር ይከፍላል። በልጅነቴ የጀመርኩት ደግሞ በጣም መፍጠር ነው የምፈልገው፣ መስራት፣ የተለያየ ነገር ማድረግ። አንድ ነገር ላይ ራሱ መቆም አልፈልግም። እንደው ተፈጥሮ ነው በቃ ይሄ እየፈጠርኩ ይሄ የሚያልቅ ሙያ አይደለም። በነገራችን ላይ አይምሮ ሰው እስካለ ድረስ እንደ ጊዜ ሁኔታ እንደ ወቅቱ ሁኔታ የተሻለ የዘመነ እየሰራህ ራስህንም ሀገርህንም ቤተሰብህንም መጥቀም ትችላለህ። በቃ እግዚአብሔር ይመስገን ጥሩ የሚባል ህይወት እያኖረኝ ነው እግዚአብሔርና በደንብ ለምንኖረው ልጄን አስተምራለሁ። ልጄውን 11ኛ ክፍል ነው፣ 19 አመት ነው ልጄና ወደፊት የተሻለ ነገር ሰርተን ኤክስፖርት ማድረግ የምንችልበት ደረጃ እንደርሳለን።
ይሁንና ስራው የተለያዩ ፈተናዎች ያሉበት ነው የምትለው ገነት በአንዳንዶች ዘንድ የሚስተዋሉ የተዛቡ አመለካከቶች ከፈተናዎቹ መካከል እንደሆኑ ትገልጻለች። ከአመለካከት ጋር የተገናኙ ፈተናዎችን በስራችን ብርታት እየቀረፍናቸው ነው ስትልም ተናግራለች።
ብዙ ፈተናዎች ይገጥማሉ። በእኛም በዚህ ሸክላ ሰሪ ስሰራ ሸክላ ራሱ ዝቅ ያለ ስራ እንደሆነ የማሰቡ ነገር አለ። ሰው ወደዚህ እንዳይገባ ያደረገው እየጠፋ እኮ በነበረበት ሰዓት ነው። እንደውም ይሄ እንስራ ሲንተሲቭ በደንብ ወደ ሰው ውስጥ ትኩረት ተሰጥቶታል። መንግስትም ትኩረት ሰጥቶት እየሰራ ነው እና ለሙያው የሚሰጠው ክብር በጣም ዝቅተኛ ነበር። ዞሮ ግን ከድሮ ስናነጻጽር ከኛ በፊት የሰሩ እናቶች በጣም የተጎዱ ናቸው። በፊት እኔ ልጅ ሆኜ ነው የጀመርኩት በነገራችን ላይ እና መርካቶ እየወረድኩ ሸጥ ነበረ እቃ እና እዛ ስትሄድ እኮ ሰውም አትመስላቸውም እኮ። በተለይ የምሸጥበት ቦታ አይደለም፣ እዛ ያው የቢዝነስ ቦታ ስለሆነ ጥሩ ነገር ትሰራለህ። ስትመጣ ታክሲ ላይ ያለው ነገር የሚያደርጉ ነገር እቃችንን እኮ በመኪና አይጭኑትም ነበር። አንጭንም ሸክላ ደግሞ እንጫ እንዴ ደግሞ ይህንን ምናምን ነው የሚሉት እኮ። ሸክለኛ ብቻ አይደለም በዚህ መንገድ የሚታየው፣ ሸማኔ፣ ብረት ቀጥቃጭ፣ እነዚህ እኛ ሀገር ላይ በጣም ከፍተኛ የሆነ ብዙ ነገሮችን ማምጣት የሚችሉ ግን ደግሞ በሰው አመለካከት ወርደው የሚገኙ ያን ነገር ማን ነው መስፈር ያለበት? አንድ ላይ ሆነን ስራችንን አሳምረን አዘምነን አንተ የተሻለ ነገር ሲኖር ራሱ ሰው ይመጣል ፈልገው። እኛ አሁን ዛሬ እዚህ ቁጭ ብለን ስልክ ተደውሎ በፎቶ አሳይተ የምትሸጥበት ሰው ደግሞ ወደ ባህሉ መምጣት ማድነቅ ጀምሯል። እኛ ጋር ነው የቤት ስራ ያለው ግንዛቤ መፍጠሩንም ስራ እንደሆነ ማሳወቁም አሁንም አሰልጥኑን ማያውን እንወቅ ማሰልጠኛ አለችን ትንሽ ማሰልጠኛ አለችንና ጥሩ ነው። በእርግጠኝነት ከዚህ በኋላ ያለው ነገር የተሻለ ነገር እንደሚሆን እናስባለንና ጥሩ ስራ እየሰራን ነው ብለን ነው እናስበው።
እያንዳንዱ የሸክላ ምርት ከአፈር ዝግጅት ጀምሮ እስከ ማቃጠል የተለያዩ የምርት ሂደቶችን የሚያልፍ ሲሆን በተለይ የማቃጠሉ ሂደት ከባድና ለጤናም ጎጂ እንደሆነ ባለሙያዎቹ ይገልጻሉ። ይህን ችግር ከመቅረፍ ጀምሮ ዘመናዊ የሴራሚክ ውጤቶችን ማምረትና ምርቶቻቸውን በቀጥታ ለውጭ ገበያ ማቅረብ ቀጣይ እቅዳቸው እንደሆነ የማህበሩ ሰብሳቢ ተናግራለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ኢትዮጵያ ወጣት ስራ ፈጣሪዎች የገንዘብ የውቀት የተሰስርና የስራ ቦታ ችግር ከሚያጋጥሟቸው ተግዳሮቶች መካከል እንደሆኑ ይጠቀሳል። ይህንን ችግር የተመለከተችው ወጣቷ ሳሚያ አብዱልቃድር ከአምስት ዓመታት በፊት አንድ ማህበር መስርታለች። ኢትዮጵያ ወጣት ስራ ፈጣሪዎች ማህበር ከተመሰረተበት ጊዜ አንስቶ ከ400 በላይ አባላት ያፈራ ሲሆን ዘርፈ ብዙ የግንዛቤና የፖሊሲ ቅስቀሳዎችን እየሰራም ይገኛል። ኤደን ገረመው የአሁኗ ኢትዮጵያ ለስራ ፈጣሪ ወጣቶች ምን ያክል ምቹ ናት በሚለው ጉዳይ ከሳሚ አብዱልቃድር ጋር አጭር ቆይታ አድርጋለች። ወደ ቆይታቸው እንለፍ።
በጣም ነው የማመሰግነው ሳሚያ። በቅድሚያ እስቲ ሙሉ ስምሽ እንዲሁም ደግሞ የምታገለግይበትን ማህበር አስተዋውቂ።
እሺ፣ አመሰግናለሁ። ሳሚያ አብዱልቃድር እባላለሁኝ። የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ከመስራቾቹ መሀል አንዷና አሁን ደግሞ በፕሬዚዳንትነት እያገለገልኩ ይገኛል።
እሺ፣ ያው እንግዲህ ዛሬ የምናወራው ስለ ወጣት ስራ ፈጣሪዎችና ያለው ሁኔታ ወይም አማራጮቹ ምን ይመስላሉ በሚለው ጉዳይ ላይ ነው። ግን ጥቂት እንደው ስለ ማህበራችሁ እንቅስቃሴ ብለሽኝ ከዛ ብንጀምር።
እሺ፣ ኤደን እጅግ አድርጌ አመሰግናለሁኝ። ያው የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ከተመሰረተ 4ኛ ዓመታችንን ጨርሰን ያው 5ኛ ዓመታችንን እየጀመርን ነው። ከ18 እስከ 35 ዓመት እድሜ ክልል ውስጥ የሚገኙ ወጣት ስራ ፈጣሪዎች ከሀሳብ እስከ ፕሮዳክት ሰርቪስ እስከ ፕሮቶታይፕ ያላቸውን ወጣቶች በካፓሲቲ ቢልዲንግ እንዲሁም ደግሞ በገንዘብ አይዲያቸው መሬት የሚያወርዱበትን ምቹ የሆነ ስነ ምህዳር ለመፍጠር እየሰራን እንገኛለን።
በጣም አመሰግናለሁ። እስቲ አሁን ላይ ያለው ሁኔታ ምን ያህል ምቹ ነው? እንዴት ትገመገሚዋለሽ? ለወጣቶችም የተመቻቸ ብድር ወይም ስራ ፈጣሪ ነኝ ለሚል ወጣት የተመቸ ነገር አለ ወይ?
የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ከተመሰረተ ጀምሮ እንግዲህ ያለው ነገር በጣም በጣም አመስጋኞች ነን፣ ከራሴ ጀምሮ ማለት ነው። ምክንያቱም አዌርነሱ መንግስት የእኛን ጉዳይ አጀንዳ አድርጎታል። እናንተ ሚዲያዎች አጀንዳ አድርጋችሁታል። ይሄ ለእኛ በጣም ትልቅ ለውጥ ነው። ምንም ካልነበረበት ግኖ እኔ ራሴ ስራ ፈጣሪ ነኝ። የራሴን ከምፓኒ ይዤ በሚሄድበት ጊዜ በጣም አስቸጋሪ የሆነ ነገር ነበር የነበረው። ባንኮችም የተለያዩ ውድድሮችን እያካሄዱ ነው ያሉት። ፕራይቬት ሴክተሮችም ወደ ቬንቸር ካፒታል ኢንጅን ኢንቨስተር ሴክተር እየገቡ ነው። ባለሀብቶችም
የወጣቶችን ተነሳሽነትም አንስተሻል። ግን በተለይ ደግሞ በክልሎች ያሉ ወጣቶች እናንተ ጋር ማህበራችሁ ጋር ይመጣሉ ወይ? ምን ያክል መነቃቃት አለ? ምክንያቱም ከተማ ውስጥ ሲሆን ለመገናኛ ብዙሀንም የመቅረብ ለእንደዚህ አይነት አማራጮችም የመቅረብ ነገር አለ እና እዛ ስላይ ምን አስተውለሻል?
በመጀመሪያ ደረጃ እኛም ጉድለት አለብን፣ የአቅም ችግርም ስላለብን ሁሉ ሪጅኖቹ መሄድ አልቻልንም። አዲስ አበባ ላይ ብቻ ነው ቢሮ ያለን። ነገር ግን በቴሌ ብር ሱፐር አፕ ላይ የሜምበር የአባልነት ምዝገባ አፕሊኬሽን ሰርተን አስቀምጠናል። በዚሁም በአራት ወር ውስጥ እስከ 487 ዛሬ የወጣ ዳታ ነው ምነግርሽ፣ እስከ ይህን ኢንተርቪው እያደረግን ማለት ነው 487 ወጣት ስራ ፈጣሪዎችን መመዝገብ ችለናል ማለት ነው። በዚህ አጋጣሚ መናገር የምፈልገው ከ487 58ቱ ብቻ ናቸው ሴቶች፣ የተቀሩት እንዳለ ወንዶች ናቸው። አዲስ አበባ ላይ ወደ 70% አዲስ አበባ ላይ ነው። ከዛ 30% ብቻ ነው ክልል ላይ ያለው ማለት ነው። እሱንም በቴሌብር ስለሆነ ነው። ግን ኦፊሶች የሉንም። እኛም አድሬስ ማድረግ አልቻልንም።
መልካም እንግዲህ ሌላ መጨመር የምትፈልጊው ሐሳብ ካለ ከስብሰባ ላይ አቋርጠሽ ወጥተሽ ነው ከኛ ጋር ይሄን ውይይት ያደረግሽው? ከዚህ በላይ አልይዝሽም። እንዲሁ ግን ቢጨመር የምትይው ነገር ካለ?
ቢጨመር ብዬ የምለው መጀመሪያ ኤደን ለራስሽ ነው። ሶ ይሄ አጀንዳው ኮንሲስታንትሊ እንድትይዙት ነው የምፈልገው። ስፔሻሊ ሚዲያ የሎቢ ስራ የውትወታ ስራ የአንድ ቀን ኦር ዋንስ አፖን ታይም የሚሰራ ነገር አይደለም። ምክንያቱም የስታርታፕ ጆርኒ እንደ ሰው ልጅ ነው፣ እንደ ሀሳብ ይረገዛል። ከዛ 9 ወር ቆይቶ የሰው ልጅ እንደሚወለደው ቀስ ብሎ እንደሚያድገው በአንድ የተነስቶ ከእናቱ ወድ እንደወጣ እንደማይሄደው ቢዝነስም እንደዛ ነው። ስፔሻሊ የኛ የወጣት ስራ ፈጣሪዎች ኢኖቬተሮች ጆርኒ እንደዛ ነው። ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ ብዙ መማር፣ ብዙ ማወቅ፣ ብዙ ኤክስፖዘር፣ ብዙ ነገሮች ይፈልጋሉ። እና ያ ደግሞ ብቻችን ማድረግ የምንችለው ነገር አይደለም። ከኛም የሚጠበቅ ነገሮች አሉ ብዙ። ሁላችሁም በዚህ እኛ ማገዝ ከኛ ጋር አብራችሁ በመንገዳችን መሄድ የምትፈልጉ ሁላ ዌልካም ማለት ይፈልጋለሁ። ቴንክ ዩ።
እሺ ሳሚያ፣ ስለነበረን ቆይታ እጅግ አብዝቼ አመሰግናለሁ።
Thank you so much. Thank you.
የጋቢና ቪኦኤን የዛሬ መሰናዶ ከማጠናቀቃችን በፊት ከሰሞነኛው የአፍሪካ መሪዎች ጉባኤ ጋር በተገናኘ አንድ ነገር ጀባ ብለናችሁ እንወጣለን። አዲስ አበባ ውስጥ በርካታ የአፍሪካ መሪዎች ተሰባስበዋል። ወጣቶችን ጨምሮ የበርካታዎች ሀሳብ በሚደመጥበት ጉባኤ ላይ ቡና ምን አይነት ሚና እየተጫወተ እንዳለ በአጭሩ የሚያስቃኝ መሰናዶ አለን። እሱን ተመልክተን እንመለስ።
የአፍሪካ ህብረት ለእኛ ለኢትዮጵያ በተለይ እንደ ልጅ ነው የሚቆጠረው። ምክንያቱም የአፍሪካ ህብረት ለመጀመሪያ ጊዜ ስብሰባ የተደረገበት እዚህ ሀገር ነው። ከዛ ውስጥ ደግሞ ያንን ሆስት ማድረግ ለኢትዮጵያ ቤታቸው እንደ መምጣት ነው የሚቆጠረው። የሀገራችንን ምርቶች፣ የቱሪዝም ግብዓቶች ማስተዋወቅ እንግዲህ የምንታወቅበትን ደግሞ የቡና መገኛ እንደመሆናችን መሰረት የቡና አፈላል ባህላዊ የቡና አፈላል ስነስርዓትን ለእንግዶቻችን ማቅረብ ነው። በዛ ውስጥ ደግሞ ከቡና ቁርስ ጋር ከቡና ጋር የሚቀርቡ የተለያዩ የሀገራችን ክፍሎች የሆኑትን ከቆሎ ከዳቦ ቆሎ ከቡና ቁርሶችን አቅርበናል። ከሱ ጋር ተያይዞ ግን ብዙ የፕሮሞሽን የማስተዋወቅ እንግዲህ እንደምታውቀው ቱሪዝም አሁን ከአምስቱ ሴክተሮች አንዱ ሆኗል። እዛ ውስጥ ትልልቅ ልማቶች እየተሰሩ ነው ያሉት። ያንን ልማቶች ማስተዋወቅና ለገበያ ማቅረብ ነው። ፓራሊ ግን ለኢንቨስትመንት የሚጋብዙ ነገሮችን በተለያዩ ቋንቋዎች ብሮሸሮች አዘጋጅተን ለእንግዶቻችን እያቀረብን ነው ማለት ነው። የማርኬቲንግ የፕሮሞሽን ሰራተኞቻችን አሉ በሁሉም ቋንቋ በአረብኛ በፈረንሳይኛ እና በእንግሊዝኛ የሚሰሩ እነሱ ደግሞ አንዳንድ ነገሮችን ተጠግተው ያለን ሀብቶች መስህቦቻችንን እንዲያስተዋውቁ እሱ ነው አንዱ እዚህ አፍሪካ ህብረት የሚኖረን ኢቨንት።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ወጣቶችን የሚመለከቱ ብዳስሷቸው፣ ብትነካኳቸው የምትሏቸው ጉዳዮች ካሉ በመደበኛዎቹ የቪኦኤ አማርኛ የመገናኛ ዘዴዎች ላይ እንድተውልን እንጋብዛለን። አብሬያቸው ቆየሁት ሀብታሙ ስዩም ነበርኩኝ። ብርሃን ኃይሉ ደግሞ በቅንብሩ አብራኝ ነበረች። መልካም የሳምንት ማገባደጅ ይሆንላችሁ። መልካም ምሽት ይሆንላችሁ።